Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
የውሃ አለቃቀቁ ለእነሱ ሊጠቅማቸው በሚችል መልኩ ሊሆን ይችላል። ቢያንስ ቢያንስ ደግሞ እነሱን መጉዳት የለበትም። ስለዚህ በዛ ላይ መረጃ ሊኖራቸው ይችላል። ይህን ግን ለማስተዳደር በጣም በርካታ አማራጮች አሉ። ካሉበት አማራጭ ውስጥ አንደኛው ለምሳሌ ሁሉም አገር የራሱን መሐንዲስ እዛ ማስቀመጥ ነው። ይሄ አካሄድ በአብዛኛው በተለይ ቅኝ ግዛት አገራት የሚፈጽሙት ተግባር ነው፣ ወይንም የቅኝ ግዛት ስምምነቶች ናቸው እንደዚህ አይነት መብቶችን ለሌላ አገር የሚፈቅደው። ለምሳሌ ኡጋንዳ ውስጥ
አቶ ፈቅ አህመድ ነጋሽ ስለ ታላቁ የህዳሴ ግድብ ከተናገሩት የተወሰደ ነው። ሙሉ ቃለ መጠይቅ ወደ ኋላ ይቀርባል። ዛሬ የምናቀርባቸው ፕሮግራሞች በታላቁ የህዳሴ ግድብ ዙሪያ ዋሽንግተን ላይ ሲደረግ የቆየው ድርድር፣ የሙዚቃ ቃናም የሳምንቱን ምርጥ የእንግሊዝኛ ዜማዎችን ይዞ ይቀርባል። የማስተናግዳችሁ አዳኝ ፍሳዬ ነኝ። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ብራንደን ፍራንክሊን በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የመጀመሪያውን የሚነበብ የምርጫ ክልል ካርታ ይፋ አድርጓል። መለስካቸው አማሃ ተከታትሎት ነበር። መስመር ላይ ነው መለስካቸው። ጤና ይስጥልኝ መለስካቸው፣ እንደምናመሸ።
ሰለሞን፣
እግዚአብሔር ይመስገን። እስቲ ዛሬ ውሎህን ንገረኝ። ምን ማለት ነው ለመሆኑ የምርጫ ክልል ካርታ ማለት?
እንግዲህ ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው ነገር የምርጫ ክልል ካርታ ብሎ ነው። የተለያዩ ፓርቲዎችን ጠርቶ የተለያዩ ባለድርሻ አካላቶችን ጠርቶ ይፋ አድርጓል። ይህንን እና እነዚህን እንግዲህ የምርጫ ክልል ካርታዎችን ይፋ ሲያደርግ አንድ እንደሚታወቀው ከአስተዳደር ክልል የተለየ አሁን ለምሳሌ የአማራ፣ የኦሮሚያ፣ የሀረሪ ክልሎች ወይም እንደዚህ የሚባሉ አሉ።
የፌዴራል ክልሎች ማለት ነው።
እነዚህ የክልል ፌዴራል መንግስታት አሉ፣ ምክር መንግስታት አሉ። እነዚህ ተከትሎ ግን ከነዚህ ጋር መሰረት ወይም በግድ ከወሰን ጋር የሚገናኝ ባይሆን ግን እዚያ ወሰን ውስጥ የሚሆኑ የክልል ምርጫ ጣቢያዎች ወይም የምርጫ ክልል ጣቢያዎች ይላሉ። የክልል ምርጫዎች የምርጫ ክልል
ያው የምርጫ ክልል፣ የምርጫ ወረዳ፣ የምርጫ ጣቢያ እየተባለ ከዚህ በፊት የሚዘረዘሩ ነበሩ።
እነዚህ ይለያያሉ። ይሄ ግን የምርጫ ክልል ካርታ ነው የሚባለው እና የምርጫ ክልል ካርታን ይፋ ነው ያደረጉት ዛሬ።
ምን ማለት ነው? ምንድን ነው የሚለየው? ከዚህ በፊትም ሲባል እንሰማለን።
እውነት ነው። ይህም እንግዲህ ምንድን ነው ዛሬ እንዳስታወቁት የምርጫ ቦርድ ለሰብሳቢዋ እንዳስታወቁት ይሄ ነገር በእርግጥ ዓላማው በተቻለ መጠን ፍትሐዊና ሚዛናዊ በሆነ መንገድ ተቀባይነት ባለው መንገድ በህዝብ ዘንድ ተቀባይነት ያለው ምርጫ ለማስፈጸም የሚያስችሉ ከድሮ ጀምሮ ወይም ከዛሬ ጥንት ዓመት ጀምሮ ሲፈጸሙ የነበሩ ምርጫዎችን መሰረት በማድረግ ብዙ ጉድለቶች እንዳሉ ተናግረው ይህንን ከዚያ ጉድለት በተቻለ መጠን ለማጥራት ከዚያ የተሻለ ለማድረግ በተቻለ መጠን የፈጠሩት በምናብ በአስተሳሰብ የነበሩ ክልሎችን የነበሩ ዘፈኖችን በሚጨበጥ በካርታ በሚታይ መንገድ አድርገው ይፋ አድርገዋል ዛሬ።
አመሰግናለሁ መለስካቸውን። ክቡራትና ክቡራን አድማጮች፣ ለዜናው ያህል ነው መለስካቸው ይህንን መረጃ ያካፈለን። ነገር ግን የምርጫ ባለሥልጣናቱ የሰጡትን ማብራሪያና ሌሎችን መረጃዎችን አካቶ ሰፋ ካለ ዘገባ ጋር ይመለሳል። አሁን ወደ ኮቪድ-19 ዘገባዎች እንለፍ። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት በመላ ዩናይትድ ስቴትስ ብሔራዊ የአጣዳፊ ጊዜ ሁኔታ እንዲሆን ፕሬዚደንት ዶናልድ ትራምፕ በማወጃቸው ወረርሽኙን ለመቆጣጠር የሚያስችል ብሔራዊ ድጋፍ መልቀቅ የሚያስችል ፌዴራል ምላሽ መጀመሩ ታውቋል። ፕሬዚደንቱ ትናንት ከሰዓት በኋላ ከዋይት ሃውስ በሰጡት ጋዜጣዊ መግለጫ ይህንን አደጋ እናሸንፈዋለን ብለዋል። ፕሬዚደንቱ ትናንት የወሰዱት እርምጃ ከፌዴራሉ የአደጋ ጊዜ ፈንድ በቢሊዮኖች ዶላሮች የሚቆጠር ገንዘብ ማውጣት የሚያስችል ሲሆን አስቸኳይ ጊዜ ሁኔታው ሰራተኞች፣ ለሕክምና አገልግሎቶች አቅርቦቶች፣ ለሙከራዎችና ለክትባት ዝግጅትና ስርጭት ከሚውለው ወጪ 75 ከመቶ በፌዴራል መንግሥት እንዲሸፈን እንደሚያደርግ ታውቋል። ስቴቶች ለምላሹ የሚያውሉት እስከ 50 ቢሊዮን ዶላር እንደሚለቀቅላቸው ተገልጿል። የወረርሽኝ ባለሙያዎችና አጥኚዎች እያወጡ ባሏቸው ስጋቶቻቸው በቅርብ ጊዜ ውስጥ የመላ ሀገሪቱ የጤና ተቋማት በኮቪድ-19 ምክንያት ሊጨናነቁ እንደሚችሉ እያስጠነቀቁ ነው። ፕሬዚደንት ትራምፕ ባለፉት ሦስት ዓመታት ውስጥ አምስት የተለያዩ ብሔራዊ የአስቸኳይ ጊዜ ሁኔታዎችን አውጀዋል በሀገሪቱ ላይ። የኮሮና ቫይረስ ማዕከል በመሆን አውሮፓ ቻይናን መተካቷን የዓለም የጤና ድርጅት ደብሊው ኤች ኦ አስታወቀ። በአሁኑ ጊዜ አውሮፓ ውስጥ በየዕለቱ እየተመዘገቡ ያሉት አዳዲስ ለቫይረሱ የመጋለጥ ሁኔታዎች ቻይና ውስጥ በነበረ ጊዜ ይመዘገብ ከነበረው መብለጡን ቻይና ውስጥ ወረርሽኙ በከፋና በተፋጠነ ሁኔታ እየተስፋፋ በነበረ ጊዜ ማለት ነው መብለጡን የደብሊው ኤች ኦ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት ለጋዜጠኞች ተናግረዋል። ኢጣሊያ ውስጥ ብቻ ባለፉት 24 ሰዓታት ውስጥ ለኮቪድ-19 የተጋለጠው ሰው ቁጥር ከ2500 መብለጡና በሀገሪቱ ውስጥ በቫይረሱ የተያዘው ሰው ቁጥር ወደ 17660 ማሻቀቡ ተገልጿል። ስፓኝ ውስጥም ባለፉት 24 ዓመታት ባለፉት 24 ሰዓታት ከ1500 በላይ ቁጥር ያለው ሰው በመጋለጡና አጠቃላዩ ቁጥር ወደ 5700 በመድረሱ ምናልባት ሀገሪቱ የሁለት ሳምንታት የአጣዳፊ ጊዜ ሁኔታ እንድታውጅ ሳያደርጋት አይቀርም እየተባለ ነው። ዴንማርክና ፖላንድ ለአብዛኞቹ ተጓዦች ድንበሮቻቸውን ዛሬ የዘጉ ሲሆን ሩሲያም ከኖርዌይና ከፖላንድ ጋር ያሏትን መተላለፊያዎች እንደምትዘጋ እየተናገረች ነው። ጀርመን ውስጥም በተፋጠነው የቫይረሱ መተላለፍ መጠን ሰው እየተላለፈ ባለው ፍጥነት የሞቱ ቁጥርም እየጨመረ መሆኑ እየተዘገበ ነው። ለመሆኑ ኢትዮጵያ ውስጥ ያለው ሁኔታ ምን ይመስላል? ሪፖርተሮቻችንን ዛሬ አገኘቻቸው ነበረ። ከእስክንድር ፍሬው እንነሳ፣ የራሱን ቅኝት ያጫውተናል። እንደምናመሸ እስክንድር።
እንደምናመሸ ሰለሞን።
እግዚአብሔር ይመስገን። እስቲ በኢትዮጵያ ውስጥ ያለውን የኮቪድ-19 ዝግጁነት ወይም ደግሞ ሰው ስለ ኮሮና ቫይረስ ያለውን ግንዛቤ እስቲ ባጭሩ ንገረኝ።
እንግዲህ ሰለሞን፣ በርካቶች በንጽጽር ማለት ነው የተሻለ ጥንቃቄ ማድረግ መጀመራቸው ይታያል። የቫይረሱን ስርጭት በዓለም አቀፍ ደረጃ ያለውን የሚመለከቱ መረጃዎች እየወጡ በነበረባቸው ባለፉት ወራት ኢትዮጵያ ውስጥ ህብረተሰቡ ሲያደርግ የነበረ ጥንቃቄ በቂ ነው የሚባል አልነበረም። ነገር ህጻንልበት ነበር የቀጠሉት። ኢትዮጵያ የኮሮና ቫይረስ ያለበትን የመጀመሪያ ሰው ተወሳናዊን 48 ዓመት ሰው ማለት ነው ትናንት ይፋ ካደረገች በኋላ ግን ሁኔታዎች ተለዋውጠዋል። ሰለሞን፣ የአፍና የአፍንጫ መሸፈኛ ያደረጉ ሰዎች አልፎ አልፎ ቢሆን በአዲስ አበባ ከተማ ይታያሉ። እጅ መታጠብ በብዛት ይታያል። ይህኛው ሳሙና የበለጠ ቫይረሱን ያስለቅቃል በሚል የሳሙና ለውጥ ያደረገ ሬስቶራንቶችን ላይቻለሁ። ተፋሽን ሳሙና ጥሩነት ሳሙና ሲለውጡ ሲተኩ እንዲህ ያሉ ነገሮችን ትመለከታለህ። ሌላው ቀርቶ በፋርማሲዎች እና በሌሎች የንግድ ቦታዎች ላይ የአንዳንድ መጠቀሚያ ግብአቶች የአፍና አፍንጫ መሸፈኛ ጨምሮ እጅን የሚያጸዱ ኬሚካሎች ዋጋ የጨመረበት ሁኔታም ታይቷል እና በዚህ ነገሮች እየታዩ ነው። በተለይ ከትናንቱ ግን የመረጃ ክፍተት እንዳለ ይታያል። በዛ ልክ ሰለሞን እንደታዘብኩት፣ ለምሳሌ የኢትዮጵያ የጤና ባለስልጣናት ትናንት የመጀመሪያውን ቫይረስ ያለበት ስጋ ቫይረሶች ያዘ ይፋ ካደረጉ በኋላ ዛሬ እንደገና ተመልሰው በህብረተሰቡ ውስጥ ያለውን ሁኔታ ከዛ በኋላ የተፈጠረውን ስሜት መደረግ ያለባቸው የሌለባቸውን ነገሮች እንዲገልጹ ሊጠበቅ ነበር። ነገር ግን በመገናኛ ብዙሃን ሚዲያ ምትክብላደግ ነገር ሲናገሩ አልታየም። ተከታታይ መረጃዎችን በዚህ ደረጃ መረጃ የሚሰጥ የሚደረሰው ያለን አይመስልም። ይህ አይነት ክፍተቶችን ታንግ ያለው ነበር። ከዛ ውጭ ግን ህብረተሰቡ በራሱ መንገድ በገባው ደረጃ በተለይ የተመሰገነው መረጃ የሚተላለፉ ዘገባዎችን ከመሰላቸውን በመነሳት ጥንቃቄዎች ሊያደርጉ ሲሞክር ይታያል። ነገር ግን በቂ ነው ማለት አይቻልም። ሰላማዊ እነዚህ ታግድ ያለን በተለይ ከነኝ ከመጠቀሚያ እቃዎች እንግዲህ ኮሮና ቫይረስን ለመከላከል በሚል የህክምና ባለሙያዎች አስተያየት ይሰጡበታል ተብሎ ይገመታል። ማንኛውም የሚያስፈልገው የሆነ ደረጃ ያለበትን እንደተጠበቀ ሆኖ አፍንና አፍንጫ መሸፈኛ ለመግዛት እየቦታው የነበረው ጥረት እና የነጋዴዎችን ያን የማስወደዳቸውን ሁኔታ ለተመለከተ መንግስት መግለጫ እስከማውጣት ድረስ የደረሰበት ሁኔታ አለ።
አመሰግናለሁኝ እስክንድርን። እስቲ ወደ አዲስ አበባ ደግሞ እንመለስ። በነገራችን ላይ የጤና ባለስልጣናት ባለሙያዎች የሚሰጧቸውን መረጃዎች መከታተል ማዳመጥ ናቸው ይባላል እና ሹክሹክታ እንደማይጠቅሙ እንደውም ለጉዳት እንደሚያጋልጡ ባለሙያዎቹ ይመክራሉ። ከታመኑ የመረጃ ምንጮች ብቻ ስለ ኮቪድ-19 ወይም ስለ ኮሮና ቫይረስ አገኙ መረጃዎችን እያሉም እየተናገሩ ነው። የአዲስ አበባ አስተዳደር ለምሳሌ ዛሬ ምን ብሏል? ምን እርምጃዎች እየተወሰዱ ነው? ምን ይመክራል? ሙክታር ጀማል።
ትላንትና የመጀመሪያው የኮሮና ቫይረስ ኮቪድ-19 ተጠቂ በኢትዮጵያ መገኘቱን ተከትሎ ከግለሰቡ ጋር ግንኙነት የነበራቸውን ሰዎች የመፈለግ ስራ ተጠናክሮ መቀጠሉን ነው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ የገለጹት። ዶክተር ኤባ ትላንት ከመግለጫው በኋላ ለመንግስታዊው የኢትዮጵያ ብሮድካስቲንግ ኮርፖሬት እንደተናገሩት ከጃፓናዊው ኮሮና ቫይረስ ተጠቂ ጋር ግንኙነት ነበራቸው የተባሉ ሰዎች ቁጥር መጨመሩንም ተናግረዋል።
አንድ በሽታ በተለይ እንደዚህ አይነት በወረርሽኝ ደረጃ ያለ ግለሰብ ከተገኘ በኋላ ኢንዴክስ ኬዝ እንለዋለን በኤፒዲሞሎጂ አጠራር፣ ሁለተኛው ስራ የሚሆነው ከእሱ ጋር ግንኙነት ያላቸውን ሰዎች ማፕ ማድረግ ነው። ያ ሂደት ስራውን ስራ እየተሰራ ነው ያለው። እስካሁን ባለን መረጃ ከ45 በላይ ከእሱ ጋር ንክኪ ያላቸው ሰዎች በዚሁ ክትትል ውስጥ ነው ያሉት። ከዛ አንጻር ክትትሉ ምልክቱን ያሳየ በዚህ ረገድ ያየነው ነገር የለም።
የዜና መነገሩን ተከትሎ አዲስ አበባን ጨምሮ በተለያዩ የክልል ከተሞች የመከላከያና መጸዳጃ እቃዎች ዋጋ መናር ታይተዋል። መሸፈኛ ለመግዛት ሰዎች ተሰልፈው ሲቆሙም ተመልክቻለሁ። ይህንን ጉዳይ በተመለከተ ሌላኛው አሳሳቢው ጉዳይ አላስፈላጊ ዋጋ በዚህ ወቅት መጨመሩ ህብረተሰቡን ያስደነገጠ ሲሆን የአዲስ አበባ ከተማ አስተዳደር መሰል ድርጊት እየፈጸሙ ባሉ ነጋዴዎች ላይ እርምጃ እንደሚወስድ አስታውቋል። የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኃላፊ አቶ አብዱልፈታህ ዩሱፍ ለንግዱ ማህበረሰብ ባስተላለፉት መልእክት ነጋዴው ከምንም ጊዜ በተሻለ በያገባኛል በእኔነትና ከማንኛውም ጊዜ በበለጠ በሀገራዊ ስሜት ከሸማቾቹና ከነዋሪው ህዝብና መንግስት ጋር በጋራና በአንድነት በመቆም ማንኛውንም ለንግድ የሚውል ዕቃ ዋጋ ሳይጨምር እንዲያቀርብ ጥሪ አቅርበዋል። የኮሮና ቫይረስ የተገኘበትን ጃፓናዊ ግለሰብ በተመለከተ ለምን እንደመጣና የት ሲሄድ እንደነበረ ግን እስካሁን ምንም የተገለጸ ነገር የለም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። በነገራችን ላይ በአውሮፓ በአሜሪካና በሌሎችም የተለያዩ አካባቢዎች ግዙፍ ስብሰባዎች እና ሌሎችም እንዲህ ሰዎች በብዛት ሊገናኙ የሚችሉባቸው መድረኮች የፖለቲካ እንቅስቃሴዎችን ጀምሮ እየተሰረዙ መሆናቸው እየተሰማ ነው። አሰጣጥ በዓለም ዙሪያ እየተለመደ መጥቷል። አትጨባበጡ ከተባለ እባካችሁ አትጨባበጡ። ለዜና ሰዓት የያዝነው ሰዓት ወደ መገባደዱ ነው። በነገራችን ላይ የድሬዳዋ አስተዳደር የሰጠውን ምላሽ ወይም እየተሰጠ ያለውን ምላሽ አስመልክቶ እንደዚሁ ዛሬ መግለጫ ሰጥቷል። አዲስ ቸኮል ተከታትሎታል። ዝርዝሩን በነገው ምሽት እናሰማችኋለን። በመጨረሻም ለደቡብ ሱዳን ስደተኞች መረጃና እነርሱንም ለሚያስተናግዱ አምስት ዋና ዋና የሚባሉ ሀገሮች ድጋፍ መስጫ 1.3 ቢሊዮን ዶላር እንደሚያስፈልገው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። የዩኤንኤችሲአር ግንባር ቃል አቀባይ ዛሬ በሰጡት መግለጫ መሰረት ድርጅታቸው ባወጣው ጥሪ ገንዘቡ የተጠየቀው ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ሱዳንና የኮንጎ ዲሞክራሲያዊት ሪፐብሊክ ለሚያስተናግዷቸው ቁጥራቸው ከሁለት ሚሊዮን በላይ ለሆነ ደቡብ ሱዳናውያን መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። የዜናው ሰዓት አበቃ። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ጋብዛለሁ። ጤና ይስጥልኝ።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የቀዳሚው ቅንብር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዋሽንግተን ላይ ሲደረግ የቆየው ድርድር ሶስተኛ ወገኖች ያረቀቁትን የስምምነት ሰነድ ግብጽ ከፈረመችና ኢትዮጵያም ውድቅ ካደረገችበት ዕለት ወዲህ ዜናው የብዙሃንን ቀልብ እንደሳበ ይገኛል። የዚህ ድርድር አጀማመርና ፍጻሜ ለምንና እንዴት እዚህ እንደደረሰ፣ ወደፊትስ ኢትዮጵያ ምን ማድረግ አለባት በሚሉና ሌሎች ተያያዥ ጥያቄዎችን በማንሳት መለስካቸው አመሃ አቶ ፈቅ አህመድን አነጋግሯል።
አቶ ፈቅ አህመድ ነጋሽ ይባላሉ። አቶ ፈቅ አህመድ በአሁኑ ጊዜ በምስራቅ ናይል የቴክኒክ አህጉራዊ ጽህፈት ቤት ዋና ስራ አስኪያጅ ናቸው። ጽህፈት ቤቱ የናይል ቤዝን ኢኒሽቲቭ ወይንም የናይል ትብብር መድረክ አንድ ክንፍ ነው። መድረኩ ኢትዮጵያን፣ ሱዳንን፣ ደቡብ ሱዳንንና ግብፅን ይይዛል። አቶ ፈቅ አህመድ ነጋሽ ለአሜሪካ ድምፅ ይህን ቃለ ምልልስ የሰጡት መስሪያ ቤታቸውን ወይንም መንግሥትን ወክለው እንዳልሆነ አስምረውበታል። አስተያየቶቻቸው ሁሉ እንደ አንድ ባለሙያ በግል የተሰጡ እንደሆነም አስገንዝበዋል። በመጀመሪያ ካቀረብኩላቸው ጥያቄ እንነሳ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሶስቱ ሀገሮች መካከል ማለትም በኢትዮጵያ፣ በሱዳንና በግብፅ መካከል የምር በሆነ መልኩ ድርድር መካሄድ የጀመረው ምናልባት ከተሳሳትኩ አርሙኛል፣ በፈረንጆች አቆጣጠር በ2015 ወይም በእኛ ዘመን አቆጣጠር በኢትዮጵያ አቆጣጠር ደግሞ በ2007 ዓ.ም ነበረ። ለመሆኑ እስከ ዛሬ ከስምምነት የተደረሰባቸው ነጥቦች ካሉ ምን ምን ናቸው? ለምንስ ለሚለው ጥያቄ መስማግኘት ይቻላል?
እንግዲህ በሁለት መክፈል ይቻላል። አንደኛው የቴክኒክ ውይይት ነው የሚካሄደው። ይህም የቴክኒክ ውይይት የተጀመረው 2011 ነው። በ2011 የግብፅ ፐብሊክ ዲፕሎማሲ መጥቶ ከዛም በመቀጠል የወቅቱ የሽግግር መንግስት ጠቅላይ ሚኒስትር ኢትዮጵያ ድረስ በመምጣት በመቀጠልም የኢትዮጵያ ጠቅላይ ሚኒስትር የወቅቱ ሚኒስትር አቶ መለስ ዜናዊ ግብፅን በጎበኙበት ወቅት የግብፅ መንግስትና ሕዝብ ባቀረበው ጥያቄ መሰረት መረጃ ይሰጠን ስላሉ በቂ መረጃ እንዲያገኙ በግድቡ ላይ በቂ መተማመን እንዲኖራቸው የቴክኒክ ውይይት ሲካሄድ ነበረ። እስከ ቅርብ ጊዜ ድረስ የቴክኒክ ውይይት ነው ሲካሄድ ነበረው። ይሁን እንጂ በ2015 ለትንሽ ጊዜ ድርድር ተካሂዷል። ያም ቢሆን ለትንሽ ጊዜ ነው የተካሄደው። እሱም የተካሄደው ያው በግብጾች ጥያቄ ነው። ግብጾች በወቅቱ እኛ ስጋት አለን ብለው የግብጽ ስጋቶች ብለው የተወሰኑ ነጥቦችን አንስቶ ነበር። ከዛ በፊትም ያነሱ ነበረ። ሁለቱ ሀገራት የምንነጋገረው በግድቡ ጉዳይ ላይ ነው እንጂ በግድቡ ቀጥታ ጉዳይ ያልሆኑ ነገሮች ላይ አንነጋገርም ብለው ውድቅ ሲያደርጉ ነበረ። ይሁን እንጂ በ2015 የኢትዮጵያ የውጭ ጉዳይ ሚኒስትር እና የግብጽ የውጭ ጉዳይ ሚኒስትር አንድ ላይ ሆነው በሱዳን በኩል የውሃ ሚኒስትር በመሆን በዚህ በግብጽ ስጋቶች ወይም የኛ ስጋት ባሉት ጉዳይ ላይ መነጋገር ተጀመረ። ከሶስት ወር ድርድር በኋላ የመርሆች መግለጫ ስምምነት ወይም ዲክላሬሽን ኦፍ ፕሪንስፕል የሚባል ሰነድ ተዘጋጅቶ እንደ አውሮፓ አቆጣጠር ማርች 23 2015 ካርቱም ላይ ተፈርሟል። እንግዲህ በድርድር የተገኘ የመጀመሪያው ውጤት ይሄ ስምምነት ነው። ይህ ስምምነትም በአብዛኛው 10 መርሆች የያዘው፣ ከአስሩ ውስጥ 7ቱ ግብጽና ሱዳን ያልተቀበሉትና ያልፈረሙት የናይል ተፋሰስ የትብብር ማዕቀፍ ስምምነት ወይም ሲኤፍኤ ከሚባለው የተወሰደ ነው። 7ቱ 3ቱ ግን ከግድቡ ጋር የተያያዙ ናቸው እና ይህ ሰነድ ተፈርሟል። እንግዲህ አንድ በድርድር ተገኘ የሚባለው ይሄ ነው። ከዚያ በኋላ ወደ ድርድር አልተገባም። እንደገና ወደ ቴክኒክ ውይይት ነው የተመለሱት። ይህ ቴክኒክ ውይይት ሲካሄድ ቆይቶ እንግዲህ እንደገና ድርድር የተጀመረው የአሜሪካ መንግስት እንደ አውሮፓ አቆጣጠር ኖቨምበር 6 ዋሽንግተን ላይ ሶስቱንም አገራት እንዲገኙ አላማው ግልጽ ባልሆነ ሁኔታ እንዲገኙ ብሎ ከጋበዘ በኋላ ያው እዛ ደርሰው ለመደራደር ከተስማሙ በኋላ ነው እንግዲህ ከኖቨምበር ወዲህ ድርድር የተካሄደው።
አንድ የቀድሞ የግብጽ ውጭ ጉዳይ ሚኒስቴር ሻንጋዚ የሚባሉ ምክትል ሚኒስቴር ነበሩ ናቸው እንደሚሉት እነዚህ በአሁኑ ጊዜ ሶስቱ ሀገሮች የተስማሙባቸው ነጥቦች አሉ። ቅድም እንግዲህ ተስማምተዋል የሚባል ከሆነ እርስዎ ይነግሩናል። በኢትዮጵያም ሆነ በብዙ የተፋሰሱ ሀገሮች በ1959 ዓመተ ምህረት እንደ አውሮፓ አቆጣጠር ግብፅና ሱዳን ምናልባት እንግሊዝ ማለት ይሻላል የተዋዋሉበት ውል የሚያስከብሩ እንደሆኑ ጽፈዋል። በኢትዮጵያ በኩል ይህ እንዴት ነው የሚታየው?
እንግዲህ እሳቸው አሁን የሚሉት የሚመስለኝ የአሜሪካ መንግስት አርቅቆ ያቀረበው ሰነድ አለ። በዚህ ሰነድ ላይ በተወሰነ ደረጃ ድርድር ተካሂዷል። ብቻል ከመጀመሪያውም ውድቅ ቢደረግና ወደ ድርድር ባንገባ ጥሩ ነበር ሰነዱ እንደታየ። ምንድነው በትክክለኛው የድርድር ሂደት አንድ በጋራ ያልተዘጋጀ ሰነድ ለድርድር ሲቀርብ ወዳው ተቀብሎ በሱ ላይ ድርድር መጀመር ብዙ ጊዜ አይደገፍም። ምክንያቱም ሰነዱ ውስጥ ግልጽ የሆኑ ጉዳዮች አሉ፣ የተደበቁ በጣም በርካታ ነገሮች አሉ። ከተለያየ አቅጣጫ ነው መታየት ያለበት ሰነዱ። እና እንዲህ አይነት ጉዳዮች ሲቀርቡ የተሻለው አማራጭ ምንድን ነው? ይሄ ሰነድ መቅረቡ ጥሩ ነው፣ እናመሰግናለን፣ ግን ወደ ቤት ገብተን ሰነዱን መርምረን ከአገር ከህዝብ ጋር መክረን ከኃላፊዎች ጋር ዘክረን ምላሽ እንሰጣለን መባል ነው ያለበት። ይሁን እንጂ በተወሰነ ደረጃ ይሄ ሰነድ ለድርድር ቀርቦ ተደራድሮበታል። ምንም ግን የተደረሰበት ስምምነት የለም። ምንም ስምምነት አልተደረሰም። ሰነዱ ውድቅ ተደርጓል። እንደተባለውም ሰነዱ የውሃ ክፍፍል ሰነድ ነው። አሁን የሚካሄደው ድርድር እኔ እስከማውቀው ድረስ የታላቁ ኢትዮጵያ ህዳሴ ግድብ የውሃ አሞላል እና ግድቡ ውስጥ ውሃ የገባው ውሃ የሚለቀቅበት ስርዓት ላይ ነው ውይይቱ የሚካሄደው። ክቡር ጠቅላይ ሚኒስትሩም ሲናገሩ የሰማሁት የተሰጣችሁ የስራ ድርሻ ይሄ ነው፣ ከዛ ባለፈ ማንም ሰው በውሃ ክፍፍል ላይ መደራደር አይችልም የሚል ሲናገሩ ሰምቻለሁ። ሰነዱን አይቼዋለሁ። ሰነዱ ከግድቡ ይህን ያክል ውሃ ይለቀቃል ይላል። የሚገባው ውሃ ገባም አልገባም ይህን ያክል ትለቃላችሁ ነው የምለው። የተባለው ውሃ ካልተለቀቀ እንዲያውም ኢትዮጵያ ላይ ቅጣት ይኖራል፣ የውሃ ቅጣት። ስለዚህ ሰነዱ ኢትዮጵያን የውሃ ባለ ዕዳ በራሳው ውሃ በራሳው ግድብ የውሃ ባለ ዕዳ የሚያረጋት ምናልባትም እንደተባለው ከ1959ም የላቀ ምክንያቱም እኛ 1959 በነገራችን ላይ ኢትዮጵያ ላይ ምንም የምትለው ግዴታ የለም። ኢትዮጵያ አልፈረመችም፣ ውድቅ አረጋዋለች፣ ምንም ግዴታ አይጥልብንም። ይህ ሰነድ ግን ከዛም የባሰ ግዴታ እና የውሃ ዕዳ ኢትዮጵያ ላይ የምትል ነው። አልተፈረመም፣ ውድቅ ተደርጓል።
በአባይ ጉዳይ ላይ በጣም እንደው ሰፋ ለማድረግ በናይል ጉዳይ ላይ ሲሰሩ የቆዩ ሰዎች የታላቁ ህዳሴ ግድብና ከናይል ኢኒሽቲቭ እና እንዲያውም ከናይል ተፋሰስ ሁሉን አቀፍ የስምምነት ማዕቀፍ ውጭ ኢትዮጵያ ድርድሩን መጀመሯ ትክክል አይደለም ይሏሉ። በዚህ ላይ ያለው አስተያየት ምን ይኖር ሰው?
የግብጽ ፐብሊክ ዲፕሎማሲ በሜይ 2011 ነው ወደ ኢትዮጵያ የመጣው እንደ አውሮፓ አቆጣጠር። ቀጥሎም የወቅቱ የግብጽ ጠቅላይ ሚኒስትር የነበሩት ሆሳም ሸራፍ ይባላሉ። እሳቸውም ሜይ 2011 ላይ ነው የመጡት ወደ ኢትዮጵያ። ከዚያም መስከረም 2011 ላይ ሰፕተምበር 2011 የኢትዮጵያ ጠቅላይ ሚኒስትር ግብጽን ጎብኝተው ነበረ እና በሶስቱም ጊዜ የግብጽ ጥያቄ ሁለት ጥያቄ ነበረ። ለነገሩ አንድ ጥያቄ ነው ያነሱት፣ ግን በምላሽ ጥያቄዎቹ ወደ ሁለት ሄደዋል። የጠየቁት ጥያቄ ምንድን ነው? እኛ በግድቡ ላይ በቂ መረጃ ስለሌለን ስጋት አለን። ይህ ግድብ በእኛ ላይ ጉልህ ጉዳት አድርስ ስለማናውቅ መረጃ ይሰጠን የሚል ጥያቄ ነው የጠየቁት። ኢትዮጵያ መንግስትም በወቅቱ የመለሰው ምላሽ ወደ ናይል የትብብር መድረክ እና ተመልሳችሁ የናይል የትብብር ማዕቀፍ ስምምነት ወይም ሲኤፍኤም ፈርሙ እና ስምምነቱ በሚያስገድደው ሁኔታ እሱን ተመርክዘን ኢትዮጵያ የምትፈልገውን መረጃ ትሰጣችኋለች ብለው ነበር ጠቅላይ ሚኒስትሩ። እነሱም የሰጡት ምላሽ ሁለት ጥያቄ ነው ያስከተለው። አንደኛው ምንድን ነው ያሉት? እኛ በአሁኑ ጊዜ ወደ ናይል ትብብር መድረክ ወይም ናይል ቤዝን ኢኒሽቲቭ ለመመለስ ውሳኔ መስጠት የሚችል ቋሚ መንግስት የለንም። በወቅቱ የሽግግር ጊዜ መንግስት ስለነበረ ፓርላማ ማልነበራቸው ስለዚህ በሶስት ወር ውስጥ ፓርላማ ስለምናቋቁም እስከዛ ድረስ አንደኛ ኢትዮጵያ የነ ናይል ተፋሰስ የትብብር ማዕቀፍ ስምምነትን የማዝደቅ ስራ ሂደት ጀምራ ነበረ። እሱን ኢትዮጵያ እንድታዘገይ እነሱ ውሳኔ እስከሰጡ ድረስ። ሁለተኛ ይሄ የመረጃ ልውውጡ ስለግድቡ የተየቁት መረጃ በሌላ መድረክ ቢሰጣቸው የሚል ጥያቄ ነው ያቀረቡት። ስለዚህ በወቅቱም ኢትዮጵያ ጉዳዩን በቀናአዊነት በማየት ሁለቱንም ተግብራለች። አንደኛ የትብብር ማዕቀፍ ስምምነቱን እነሱ ለሶስት ወር ነው ያሉት፣ ቢያንስ በሁለት ዓመት ኢትዮጵያ አዘግይታለች የማጽደቁን ሁኔታ። ሌላ መድረክ ያሉትንም የኢንተርናሽናል ኤክስፐርቶች ፓናል ተቋቁሞ ግድቡ ለሶስቱ አገራት የሚሰጠውን ጥቅም እና በታችኛው ተፋሰስ አገራት ላይ የሚያደርሰው ጉልህ ጉዳት ካለ ያንን እንዲያይና ለይቶ ለኢትዮጵያ መንግስት እንዲያቀርብ የሚል ዓላማ የያዘ የዓለም አቀፍ ኤክስፐርቶች ፓናል ከሶስቱም አገርና ከዓለም አቀፍ ባለሙያዎች ተወጣጥቶ ይህን ስራ እንዲሰራ አድርጋለች። የኢትዮጵያን ፍላጎት ነበረ በዚህ በናይል ትብብር መድረክ አማካኝነት ቢካሄድ። ሱዳንም ያኔ ብዙም አስተያየት ባትሰጥም ኋላ ላይ ሱዳንም ፍላጎት ነበራት። ግብጽ ግን በምንም ተአምር አትፈልግም። ግብጽ በአሁኑ ጊዜ የናይል ትብብር መድረክ አባልም አይደለችም፣ ወጥታለች። ስለዚህ አባል ባልሆንኩበት መድረክ ይህን ጉዳይ ማካሄድ አልፈልግም የሚል አቋም ነው ያላት። ስለዚህ በወቅቱ በልመና ነበረ በዛ በኩል እንዲካሄድላቸው የፈለጉት። አሁን ግን አንገታቸውን ካስገቡ በኋላ ያው በምንም ተአምር በዛ በኩል እንዲሄድ አንፈቅድም የሚል አቋም ነው ያላቸው። ስለዚህ በዛ መሄድ ነበረበት የምለው አዎ፣ ትክክል ነው፣ በዛ መሄድ ነበረበት። ግን ከግብጽ ጋር አብሮ መሄድ አስፈላጊ እስከሆነ ድረስ ወደፊት ይቻላል ለመግባት ሌላ መድረክም መፍጠሩ ብዙም ጉዳት ያለው አይመስለኝም በበኩሌ።
የናይል ኢኒሽቲቭ አባላትን እስካሁን ድረስ በድርድሩ ያሉት እንደውም ራቲፋይ ያደርጉም ሀገሮች አሉ። እነዚህን ሀገሮች ኢትዮጵያ አላስቀየመችም ብለው ያስባሉ? በዚህ ድርድር
እንግዲህ ምንድነው በሁለቱ መካከል የሚለዩ ነገሮች አሉ። ምክንያቱም እዚህ አሁን ከግብጽና ሱዳን ጋር የሚደረገው የውሃ ክፍፍል አይደለም ወይንም የውሃ አጠቃቀም ጉዳይ ሳይሆን አንድ ግድብ በታችኛው ተፋሰስ ሀገራት ላይ ጉልህ ጉዳት ያደርሳል ወይስ አያደርስም የሚለው ላይ ነው መነጋገሪያው። ከዛ እስካላለፈ ድረስ እነሱን የሚያስቆጣቸው ምንም ነገር የለም። በቅርብ ጊዜ ወዲህ ግን ግብጾች በነገራችን ላይ ለማጋጨት ሲሞክሩ ታይተዋል። ኢትዮጵያ የእናንተን መድረክ ትላ በዚህኛው ከኛ ጋር እየሄደች ነው የሚል በተደጋጋሚ ስነካኩ ይታያል። እና አንዳንድ ሀገራትም በተወሰነ ደረጃ ይሄ ነገር እንዴት ነው መታየት አለበት የሚል ነገር ያነሳሉ። ይሁን እንጂ ቀጥተኛ ግንኙነት የለውም። ኢትዮጵያ አሁንም ቢሆን ከግብጽና ሱዳን ጋር የውሃ ክፍፍልን የውሃ አጠቃቀምን በተመለከተ ምንም አይነት ስምምነት ማካሄድ የለባትም። ምክንያቱም ስምምነቱ መካሄድ ያለበት በናይል ተፋሰስ የትብብር ማዕቀፍ ስምምነት አማካኝነት ነው። ስምምነቱ የራሱ አካሄድ አለው ይህን በተመለከተ። ስለዚህ በዛ ውስጥ ነው ድርድሩ የሚካሄደው። ከሁሉም በላይ ደግሞ ግብጽና ሱዳን ስምምነቱን ስላልፈረሙ ከነኚህ ስምምነቱን ካልፈረሙ አገራት ጋር ራሱ የውሃ ክፍፍል ለምሳሌ ማካሄድ ብትፈልግ በዛው ማዕቀፍ ውስጥ ብቻ ነው የምታስኬደው እንጂ የተለየ ማዕቀፍ ይዛ ወደፊት መሄድ ህጉ ራሱ አይፈቅድላትም። ኢትዮጵያ ደግሞ ስምምነቱን መፈረም ብቻ ሳይሆን አጽድቃለች። እስካጸደቀች ድረስ አገራዊ ህግ ነው። ይህ አገራዊ ህግ ስለሆነ በኢትዮጵያ ላይ ያው ተፈጻሚነት አለው። ስምምነቱን ማክበር ግዴታችን ነው። ስለዚህ ምንም አይነት የውሃ ክፍፍል በዚህ ስምምነት ያልታቀፈ የውሃ አጠቃቀም ወይም የውሃ ክፍፍል ማካሄድ አንችልም።
አድማጮች፣ በታላቁ የህዳሴ ግድብ ዙሪያ ከአቶ ፈቅ አህመድ ጋር የተደረገ ቃለ መጠይቅ ነው እየሰማችሁ ያላችሁት።
በታላቁ ህዳሴ ግድብ ኦፕሬሽን ወይንም አሰራር አመራር ላይ እነዚህ ሁለቱ ሀገሮችም ይሳተፋሉ የሚል ነገር አለ። ይሄ እንዴት ነው የሚሆነው? እነሱ መጥተው ይሄ በዚህ ይሁን ያ በዚህ ይሁን ለማለት ይችላሉ ማለት ነው? እንዴት ነው ይሄ? እስቲ ያስረዱን።
እንግዲህ ምንድነው ግድቡ ትልቅ ግድብ ነው፣ ድንበር አካባቢ ነው ያለው። የውሃ አለቃቀቁ መረጃ ሊኖራቸው ይገባል። ምክንያቱም የውሃ አለቃቀቁ ለእነሱ ሊጠቅማቸው በሚችል መልኩ ሊሆን ይችላል፣ ቢያንስ ቢያንስ ደግሞ እነሱን መጉዳት የለበትም። ስለዚህ በዛ ላይ መረጃ ሊኖራቸው ይችላል። ይህን ግን ለማስተዳደር በጣም በርካታ አማራጮች አሉ። ካሉበት አማራጭ ውስጥ አንደኛው ለምሳሌ ሁሉም አገር የራሱን መሐንዲስ እዛ ማስቀመጥ ነው። ይሄ አካሄድ በአብዛኛው በተለይ ቅኝ ግዛት አገራት የሚፈጽሙት ተግባር ነው፣ ወይንም የቅኝ ግዛት ስምምነቶች ናቸው እንደዚህ አይነት መፍቶችን ለሌላ አገር የሚፈቅዱ ለምሳሌ ኡጋንዳ ውስጥ ኦን ፎልስ ግድብ የሚባል የኃይል ማመንጫ አለ። የኡጋንዳ ነው። ውሃውን እዛ ቁጭ ብሎ አለቃቀቁን የሚቆጣጠሩት የግብጽ መሐንዲሶች ናቸው።
አሁንም
ዛሬም ቢሆን በ21ኛው ክፍለ ዘመን ቅኝ ግዛት በጠፋበት እሱ ያንን እያደረጉ ነው ያሉት። የግብጽ ፍላጎት አሁንም ይሄ ነው። ከአሁን በፊት ባቀረቡት ጥያቄ ላይ አዲስ አበባ ላይም ግድቡ ቦታ ላይም መሐንዲስ እናስቀምጣለን፣ ኢትዮጵያም ከፈለገች ካርቱም እና ካይሮ ላይ ባለሙያ ታስቀምጥ የሚል ጥያቄ አቅርበዋል። ጽህፈት ቤት እንከፍታለን የሚልና በወቅቱ እስከማውቁ ድረስ ኢትዮጵያ መንግስት ውድቅ አድርጎታል። ይሄ በአብዛኛው ይህን የሚፈቅዱት የቅኝ ግዛት ስምምነቶች ስለሆኑ እኔ በኢትዮጵያ በኩል እንዲህ አይነት አሰራር ስምምነት ያለው አይመስለኝም።
አቶ ፈቅ፣ በአሁኑ ወቅት በግድቡ ዙሪያ የሚካሄደው ድርድር ከዩናይትድ ስቴትስ ኦፍ አሜሪካ የትረምፕ አስተዳደር እና ከግብፅ አኳያ ለጊዜውም ቢሆን ማሰሪያ ያበጁለት ይመስላል። የኢትዮጵያ መንግስት መግለጫ እንደማይቀበለው እና የግድቡ ግንባታ እንደሚቀጥልም ግልጽ አድርጓል። ወደዚህ የከረረ አለመግባባት ለምንና እንዴት ደረሰ?
አንድ ነገር መታወቅ ያለበት ወሰን ተሻጋሪ ውሃን በተመለከተ ውሃውን ብቻ በምናይበት ወቅት አገራቶቹ ልዩነታቸውን ግልጽ በሆነ መልኩ ከተነጋገሩ መፍታት ይችላሉ። እኛ ጋር አሁን ያለው ችግር ንግግሩ የቴክኒክ ጉዳይ አይደለም። ምክንያቱም በአብዛኛው ችግር እየፈጠረ ያለው በግብጽ በኩል በተለይ የፖለቲካ ሰዎች እና የደህንነት ሰዎች ናቸው፣ ውሳኔ ሰጪ አካላት። ስለዚህ የቴክኒክ ወይም የውሃ ሰው እና የውጭ ጉዳይ የፖለቲካ ሰው እንዲሁም የደህንነት ሰው አንድ ቋንቋ መናገር በጣም ይቸገራል። በነገራችን ላይ የውሃ ሰዎች የውሃ ሚኒስትሮች ቁጭ ካሉ ተስማምተው ነው የሚለያዩት። ወደ አገር ስመለሱ ግን የግብጽ የውጭ ጉዳይ ሚኒስትርና ደህንነት ውድቅ ያደርገዋል የተስማሙት። ስለዚህ ትልቁ ችግር እዛ ጋ ነው ያለው። እዚህኛው ጋር ግን ስንመጣ ለምሳሌ ሶስቱ አገራት መነጋገር ሲኖርባቸው ሶስተኛ አካል ካልገባው የሚል ጥያቄ አንስቷል። ውሃውን ብቻ ስናይ፣ ውሃውን አስተዳደሩን ስናይ ሶስተኛ አካል ማስገባት አይደገፍም። ምክንያቱም እነኚህ አገራት ውሃው አጠቃቀም ላይ ከራሳቸው ብሔራዊ ፍላጎት ተነስተው ሲወያዩ ፍላጎታቸው የተለያየ ነው። አንዳንድም ተቃራኒ ሊሆን ይችላል፣ ግን ይፈታል። ምክንያቱም እነኚህ ሀገራት ተሳስረዋል በውሃው። ውሃውን በጋራው ይጠቀማሉ። በውሃው ላይ የጋራ ራዕይ ያላቸው አንዱ የሌለኛውን ፍላጎት ያውቃል፣ አንዱ የሌለኛውን ስጋት ይረዳል። በሰላም ከተጠቀሙ ሁሉም ተጠቃሚ መሆን እንደሚችሉ ያውቃሉ። ተግባብተው ተባብሮ ካልሄዱ ግን ሁሉም ሊያጡ እንደሚችሉ ያውቃሉ። ይህን ሁሉ ስለሚገነዘቡ ቁጭ ብለው በግልጽነት ከተነጋገሩ መፍታት ይችላሉ። ሶስተኛ አካል ሲመጣ ግን ይሄ ያስተሳሰራቸውን አገራቶቹን ያስተሳሰራቸውን ጉዳይ አይካፈልም፣ የእነሱን ስጋት አይካፈልም፣ እሱ የእነሱን ፍላጎት አይካፈልም፣ በወንዙ አልተሳሰረም። እነኚህ ሀገራት ወደ ፍጥጫ ቢሄዱ የሚያጧቸው ነገሮች አሉ፣ እሱ አያጣም። ወደ ግጭት ቢሄዱ እሱ የሚጎዳው ምንም ነገር የለም። ስለዚህ ሶስተኛ አካላትን በአብዛኛው ማስገባት አይቻልም። አሁን አሜሪካና የዓለም ባንክ በዚህ መካከል ውስጥ ገብተዋል። እንዲገቡ መንግስት ሲወስን ግን የሚያየው እንደኔ በውሃ ብቻ ሳይሆን ከተለያየ አቅጣጫ ነው መንግስት የሚያየው። ከዓለም አቀፍ የፖለቲካ ሁኔታ፣ ከዓለም አቀፍ የደህንነት ሁኔታ፣ ከኢኮኖሚ፣ ከብዙ አቅጣጫ ስለሚያይ መንግስት በዛ መልኩ ነው አምኖ በታዛቢነት እንዲገቡ የተደረገው። ሁለተኛ ላይ ስናይ ታዛቢ ሲባል ምን ማለት ነው? ታዛቢ ማለት ቁጭ ብሎ አዳምጦ የሚሄድ የዋህ ነው ብለን ከወሰድ ነው እሱም ስህተት ይመስለኛል። ታዛቢ ፍላጎት አለው፣ የራሱ ፍላጎት፣ ያንን ፍላጎት ማሳካት ይፈልጋል። ያለ ፍላጎትማ አይመጣም። ፍላጎት ከሌለው ታዛቢ ሊሆን ብሎ የሚመጣበት ምን ምክንያት የለው። ምክንያቱም ዋጋ ይከፍላል። ስለዚህ ለዛ ዋጋው ተመጣጣኝ የሆነ ፍላጎቱን ማሳካት መቻል አለበት። ቢያንስ ይህ ታዛቢ ለወከለው አካል ወይም አገር ሪፖርት ያቀርባል። የሚያቀርበው ሪፖርት ደግሞ ከራሱ ፍላጎት አኳያ ነው እንጂ ያለውን እውነት ላያቀርብ ይችላል። ሌላውንስ ተደራዳሪ አገር መምከር የሚችልበት ሁኔታ ሊፈጠርም ይችላል። ስለዚህ ታዛቢ ማለት የዋህ አይደለም። መጣ ታዛቢ ከመጣ በኋላ ደግሞ አገራቶቹ በዚህ ላይ መስማማት ነበረባቸው፣ የታዛቢ ሚና ምን መሆን አለበት በሚል። ኢትዮጵያ የግብጽና የሱዳንን አካሄድ ሳይ ግን የታዛቢውን ሚና እንወስን ቢባል በእርግጠኛነት ግብጽ የሚስማማ አይመስለኝም። ምክንያቱም ግብጾቹ ከታዛቢነት አልፎ አደራዳሪም እንዲሆን አሻማጋይ እንዲሆን ይፈልጋሉ። ስለዚህ በዛ ላይ መስማማት የሚያስቸግር ይመስለኛል። ስለዚህ ታዛቢዎቹ ዝም ብለው ገብተው ታዛቢ ሆኑ፣ ቀስ በቀስ አሻማጋይ ሆኑ፣ ከዛ መደራዳሪ ሆኑ። ወደ መጨረሻ አካባቢ እንደውም ውሳኔ ወደ መስጠት እና ሰነድ ወደ ማርቀቅ የመጡበት ሁኔታ ነው ያለው። ስለዚህ ያ በጥንቃቄ ታይቶ መቆም ነበረባቸው። ከታዛብነት በሚያልፉበት ሰዓት እዛው ጋር መቆም ነበረባቸው፣ ግን እነሱ አልፎ ሄደዋል። ዋናው ነገር ግን ያው ሰነዱ ውድቅ መደረጉ ጥሩ ነው።
በኢትዮጵያ በኩል ማለት
ነው። በኢትዮጵያ በኩል ውድቅ ማለት ግብጽማ ፈርማለች። ግብጽ እኮ እንዲያውም ሳናነበው ነው ምን ፈርመው አሜሪካ ያዘጋጀችውን ብላለች። ስለዚህ እነሱ ፈርመዋል። እነሱ መፈረም ግን ምንም የሚያመጣው ተጽዕኖ የለም። ስለዚህ ዋናው ግን እንዴት ነው የምንቀጥለው ወደፊት የሚለው ላይ ነው እንጂ ያኛው መማሪያ ይሆናል የሚል እምነት አለ።
በሶስቱ ሀገሮች መካከል ላለፉት 6 ዓመታት ያህል እንግዲህ ሲካሄድ የቆየው ድርድር አንድ ወሳኝ ምዕራፍ ልንለው እንችላለን ደርሷል። እንዲያውም የሰሞኑ መፋረስ ወይም ፍርሻ ከመምጣቱ በፊት የስምምነቱ ማሰሪያ ፊርማዎች የልዑካን ቡድኖቹ ሊፈራረሙ መቃረባቸው እየተነገረ ነበር። ከአንድ ሳምንት ገደማ ወዲህ ይህ ድባብ በኢትዮጵያ ወገን የተለወጠ መሆኑ አይጠረጠርም። ወደዚህ ከመደረሱ በፊት ሰፋ ባሉ መድረኮች ህዝባዊ ውይይቶች መካሄድ አልነበረባቸውም? እንዴት ይጠቅማል?
እንግዲህ እኔ እስከማውቀው ድረስ ይህ ታላቁ ኢትዮጵያ ህዳሴ ግድብ ከተጀመረበት ጊዜ አንስቶ ይህንኑ ጉዳይ በበጎ ፍቃድ የሚያገለግሉ በርካታ ኢትዮጵያውያን እንደነበሩ አውቃለሁኝ። እኔም የዛ አካል ነበርኩኝ። አንድ ጉዳይ በሚነሳበት ወቅት ይሄ ወደ 20 የሚሆኑ ኢትዮጵያውያን ያሉበት የባለሙያ ቡድን አስፈላጊ ከሆነ ኢትዮጵያ ውስጥ በሳምንት አንድም ሁለትም እየተሰበሰበ ካልሆነም ከከተማ ወጥቶ 3-4 ቀን ቁጭ ብሎ በጣም አጣብቂኝ ውስጥ በሚገባበት ሰዓት የመውጫ መንገዶችን እያዘጋጀ ሲያግዝ እንደነበረ አውቃለሁ። ከቅርብ ጊዜ ወዲህ ግን እየጠበበ የመጣ ይመስለኛል። ይሄ መድረክ አንድ እሱ ነው። ሌላኛው ሁሉም የተደረሰባቸው ጉዳዮች ለሕዝብ ግልጽ የሚሆኑበት ሁኔታዎች አሉ። ሰፋፊ መድረክ ላይ ውይይት ይካሄዳል። ይህም ቢሆን ከቅርብ ጊዜ ወዲህ እየጠበበ የመጣ ይመስለኛል። ሁሉም ሰፋ ባለ መድረክ ላይ እንደዚህ አይነት ጉዳዮች ለውይይት ሲቀርቡ የተለያየ አስተያየት ይመጣና የተለያየ ሐሳብ ሲሰነዘር ሂደቱን ማስተካከል ይቻላል። ያ ማለት ለምሳሌ ሁሌም ድርድር ላይ በምስጢር የሚጠበቁ ጉዳዮች አሉ። ያልተወሰነን ነገር ድርድር ላይ ማቅረብ አይቻልም። ግን ይህን ጉዳይ አስተያየት የሚሰጡበት የባለሙያዎች መድረክ ሰፊ መሆን መቻል አለበት። ሁሌም ደግሞ ቡድኑ ውስጥ ያሉ ሰዎች ተመሳሳይ ሀሳብ ሊኖራቸው ይገባል የሚል እምነት የለኝም። የተለያየ ሀሳብ ይዘው በዛ ላይ ተከራክረው ወደ አንድ አቅጣጫ መሄድ ይችላሉ። ተማም ነው። ተመሳሳይ አቋም ያለው ሰው ብቻ ይዞ መሄድ ከሆነ ጉዳዩ ውስጡ የሞተ ነው የሚሆነው። ምክንያቱም የተለያየ ሀሳብ አይንሸራሸርም። የድርድር ቲም የተለያየ ሀሳብ አንጸባርቆ መከራከር ካልቻለ ራሱ ስርዓት አለው። ሁለት ቦታ ተከፍሎ አንዱ እንደ ተቃራኒ ሆኖ በተቃራኒ ጫማ ውስጥ ሆኖ የእነሱን አስተሳሰብ አዝሎ ተከራክሮ ራሳቸውን የሚያዘጋጁበት ስርዓት ውስጥ ሁሉ መግባት ይጠበቅባቸዋል። ስለዚህ እኔ የተለያየ አቋም የተለያየ ሀሳብ መሰንዘሩ ለድርድሩ የሚጠቅም ይመስለኛል። ስለዚህ የጠበቡትን መድረኮች ማስፋት፣ ወደ ህዝብ መሄድ ያለባቸውን ጉዳዮች አሁንም ወደ ህዝቡ መውሰድ፣ ህዝቡን ሁሌም መረጃ መስጠትና ህዝቡ ከግድቡም በስተጀርባ ሆነ ከተደራዳሪ ቲሙ በስተጀርባ እንደሆን ማድረግ ያስፈልጋል። ያ አቅምም ነው የሚሆነው። ህዝብ ከኋላ ሲሆን ሁሌም ድርድር ጠረጴዛ ላይ ሲቀመጡ ትልቅ በራስ መተማመንን ነው የሚፈጥረው። ኋላም ደግሞ ወደ ህዝብ ተመልሶ ሁኔታዎች ከተበላሹ በኋላ ይህን ነገር ተበላሽቶ ነበረ ብሎ መንገሩ ትክክል አይደለም። ህዝብ እያወቀ ሁሉን ነገር ሳይሆን ማወቅ ያለበትን እያወቀ ወደፊት መሄዱ እኔ የተሻለ አማራጭ ይመስለኛል።
በዲፕሎማሲ መንገድ ለኢትዮጵያ የሚበጀው መንገድ ምንድን ነው ይላሉ? ከዚህ በኋላ የጠፋው ጠፍቷል፣ የተበላሸው ተበላሽቷል፣ ያለውም ጥሩ ነገር አለ። ግን ወደፊት እንዲህ ያለ ችግር ሊፈጠር በማይችልበት ሁኔታ ለማስኬድ ይህን ድርድር ምን መደረግ አለበት ይላሉ።
እንግዲህ ድርድሩን በተጠናከረ ሁኔታ ወደፊት ለማስኬድ እኔ ሁሉም ነገር በአዲስ ሁኔታ መታየት አለበት ይመስለኛል። አዲስ እይታ ሊኖረን ይገባል። በመጀመሪያ ደረጃ እኛ የግድቡ ባለቤት ነን። ስለዚህ የድርድሩን ሂደት መምራት ያለብን እኛ ነን፣ ግብጾች አይደሉም። ድርድሩን መምራት አለብን። አጀንዳ ማስቀመጥ ያለብን እኛ ነን። ሰነድ መዘጋጀት ካለብን የምናዘጋጀው እኛ ነን። አጀንዳ መምራት ያለብን እኛ ነን። እኛ በምናወጣቸው አማራጮች ላይ እነሱ አስተያየት እንዲሰጡ ማሻሻያ እንዲጠይቁ ነው እንጂ እነሱ እያዘጋጁ እኛን አስተያየት ስጡ የሚሉበት ሁኔታ መፈጠር ሊኖር አይገባም። ስለዚህ የመጀመሪያው የድርድር ሂደቱን ወደ ኢትዮጵያ ማዞር ነው የሚሆነው። ታዛቢ ያስፈልጋል ከተባለ እንግዲህ ውጤቱን አይተናል። አሁንም ያስፈልጋል ከተባለ ወይ እነኚሁ ሀገራቶች ራሳቸው አንወጣም ሊሉ ይችላሉ። ይህንንም የእነሱን ጫና ለማለዘብ አፍሪካዊ ድርጅቶች አሉ፣ እነሱን ማሳተፍ ነው። አፍሪካ ህብረት እኮ ሁላችንም አባል ነን። የናይል ትብብር መድረክ አለ። እነኚህ በታዛቢነት እንዲቀመጡ ማድረግ ይቻላል። በሶስተኛ ደረጃ የዲፕሎማሲ ስራ በሰፊው መሰራት መቻል አለበት። ናይል ተፋሰስ ሀገራት ይህን ጉዳይ በግልጽ አውቀው ከኢትዮጵያ ጎን የሚቆሙበትን ሁኔታ ማመቻቸት ይቻላል። ይመለከታቸዋል በቀጥታ። ይህ አፍሪካ ሀገራት አሉ ከኢትዮጵያ ጋር ተመሳሳይ አቋም ያላቸው፣ እነሱ ኢትዮጵያን አቋም እንዲደግፉ በግልጽ ማሳወቅ ያስፈልጋል። ሌሎች ደግሞ የአውሮፓና የእስያ ሀገራትም አሉ። የላይኛው ተፋሰስ የሚባሉ ሀገራት ደግሞ አሉ ተመሳሳይ አቋም ያላቸው፣ ለምሳሌ እንደ ቱርክ፣ እንደ ብራዚል፣ እንደ ህንድ፣ እንደ ቻይና። አፍሪካ ውስጥም የተወሰኑ ሀገራቶች አሉ የላይኛው፣ እንደ ሌሶቶ ያሉ፣ ስዋዚላንድ፣ እንደነ ጊኒ ያሉ የላይኛው ተፋሰስ ሀገራት የውሃ ምንጭ የሆኑ ከታችኛው ተፋሰስ ትልቅ ግፊትና ጫና የሚደረግባቸው የነኚህን ሀገሮች በጋራ አንድ ላይ በማምጣት መድረክ በመፍጠር ኢትዮጵያ ላይ የተደረገ ያለውን ጫና መቀነስ ይቻላል። ከሁሉም በላይ ግን መሰራት ያለበት አሁንም ህዝቡ ተመልሶ እንደ ቀድሞ ለግድቡ ድጋፍ እንዲሰጥ በዛ ላይ መሰራት መቻል አለበት። ያ እንደ አገርም ኃይል ይሆነናል፣ ብሔራዊ መግባባትንም ይፈጥርልናል። በድርድሩም ወቅት ከፍተኛ ግብአት ነው የሚሆነው። ምናልባትም ኢትዮጵያ ላይ ያለውን ጫናም በከፍተኛ ደረጃ ይቀንሳል። ምክንያቱም ጥያቄው የህዝብ ጥያቄ ሲሆን ሁሌም ምዕራባውያን ጥንቃቄ ያደርጋሉ። ስለዚህ እዛ ላይ በጣም መሰራት ያለበት ይመስለኝ።
ከታችኛው ተፋሰስ ሀገሮች አኳያ ሆኜ ልጠይቆ፣ የኢትዮጵያ አቋም ፍትሐዊ ነው ብለው ያስባሉ?
የኢትዮጵያ አቋም ሁሉም ፍትሐዊ ነው። እንዲያውም እኔ አሁን እያሰጋኝ ያለው አንዳንድ ጊዜ የምንሰማቸው ሀሳቦች የኢትዮጵያን ፍትሐዊነት ከማስጠበቅ አልፎ የታችኛው ተፋሰስን ይጎዳል የሚል ፍራቻ እያመዘነ የመጣበት ሁኔታ ላይ ነው ያለ ነው አሁን። ስለዚህ ፍትሐዊ ነው። ይሄ ግድብ እኮ በቃ ውሃ ይዞ መልቀቅ ነው። በነገራችን ላይ ውሃ ይዞ መልቀቅ ነው። እንዲያውም ውሃ ፍሰት ይጨምራል። ጥናት የሚያሳየው በፊት ከሚሄደው ውሃ ፍሰት ይጨምራል። ለተወሰነ ጊዜ ውሃውን ይይዛል ግድቡ እስኪሞላ ድረስ። በዚያን ጊዜ ደግሞ እነሱ የሚጠቀሙበት ውሃ አላቸው። የአስዋን ግድብ እኮ የሁለት ዓመት ግብጽ የምትጠቀምበትን ውሃ ያክል አለው። የጥቁር አባይ ደግሞ 62% ውሃ ነው ለናይል የሚያቀርበው። 38% ሙሉ በሙሉ ከሌሎቹ ያገኛሉ፣ ከተከዜ፣ ከባሮ አኮቦ እና ከነጭ አባይ። ይህም ቢሆን ውሃውን በአንድ ጊዜ እንያዝ አልተባለም። በ6 ዓመት በ7 ዓመት ነው ይያዝ የተባለው። እዚህም ይያዘውን ውሃ እነሱ አስዋን ግድብ ውስጥ አከማችተው ለትነት የተጋለጠ ውሃ አለ፣ እሱን መጠቀም ይችላሉ። አንድ የኃይል ማመንጨት ከጀመረ ግን የገባው ውሃ በሙሉ ተመልሶ ነው የሚሄደው። ስለዚህ የሚያሰጋቸው ነገር የለም። ራሳቸው የፈጠሩት ፍራቻ ነው ወይንም የደባቸው አካል ነው የሚሆነው እንጂ እኔ በኢትዮጵያ በኩል እየተሰራ ያለው ነገር በጣም ፍትሐዊ ይመስለኛል። ፍትሐዊ ባንሆን ኢትዮጵያ እኮ ፍትሐዊ ባትሆን መረጃ ለምንድን ነው የምትሰጠው? ግብጽ እኮ የአስዋን ግድብም ስትገነባ የኢትዮጵያ መንግስት መረጃ ይሰጠኝ ብሎ ሲጠይቅ ምን አገባሽ ነው የተባለችው።
ጠይቆ ነበረ።
አፄ ኃይለስላሴ ነበሩ፣ ጠይቀዋል። ምን አገባቸው ነው ያሉት። ከዛም አልፎ ቶሽካ ሲጀመር፣ ሰላም ካናል የሚባሉ ፕሮጀክቶች ሲጀመሩ፣ ግዙፍ ፕሮጀክቶች ኢትዮጵያ መረጃ ጠይቃ ተከልክላለች። ኢትዮጵያ ግን መረጃ መስጠት ብቻ ሳይሆን እነሱ በመረጃው ላይ ተመስርቶ የጠየቁትን ያቀረቧቸውን ስጋቶች በሙሉ ሙሉ በሙሉ በሚቀርፍ ብቻ ሳይሆን ከዛ አልፋ ነው የሰራችው። ኢትዮጵያ መረጃ ሰጥታችኋለች። ግድቡን እኮ ባለሙያ ብቻ ሳይሆን ሚኒስትሮቻቸው 2 ጊዜ ጎብኝተዋል። እንዲያውም ፕሬዚደንቱ ራሳቸው መጥተው እንዲጎበኙ መጠየቃቸውን ጠቅላይ ሚኒስትሩ ሲናገሩ ሰምቻለሁ። እና ይሄ ከፍትሃዊነትም አልፎ የሄደ ነው። ስለዚህ በኢትዮጵያ በኩል እየተሰራ ያለው በጣም ፍትሃዊ ነው የሚለምት ነው።
አቶ ፈቃመ በጣም አመሰግናለሁ ስለጊዜው።
አመሰግናለሁ።
አድማጮች አሁን የሙዚቃ ቃና
ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ቃና አድማጮች በእያላችሁበት የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም አዳዲስ ቆጥም ቆየት ካሉትም ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቃና ጋር እንድሆንላችሁ እየተመኘሁኝ የምሽት ፕሮግራማችንን የምንጀምረው ድራንክ ኢን ላቭ በተሰኘው ቢዮንሴ እና ጄዚ በሚጫወቱት ዜማ ይሆናል።
I get filthy when I look at it. Tell me, I've been thinking. Why can't I keep my fingers off it, baby? I want you, na-na. Why can't I keep my fingers off it, baby? I want you, na-na. Cigars on ice. Feeling like an animal with these cameras all in my grill. Flashing lights. You got me pity, baby. I want you, na-na. Can't keep your eyes off my pity, daddy. I want you, na-na. Drunk in love. I want you. We woke up in the kitchen saying, hi. We'll be right back.
daddy, I want you.
የምሽት ፕሮግራማችን የጀመርነው ቢያንሴ ከባለቤቷ ከጄዚ ጋር ታጅባ የተጫወተችውን ድራንክ ላ በፍቅር መስከረ የተሰኘውን ዜማቸውን ነበር። ቢያንሴ ለግራሚ በብዛት በጩነት ከቀረው ድምጻያን መካከለ አንዷ ስትሆን 19 ጊዜ የግራሚ አሸናፊ ሆናለች። ቀጥለን የምናደምጠው ደግሞ ቦዳክ ኢየሎ ይባላል። ድምጻይ ካርዲ ቢ ነች።
If you wanted to, these expensive, these is red bottoms, these is bloody shoes. Hit the score, I can get them both. I don't wanna choose, and I'm quick cutting off, so don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now and speak, that means I don't. I'm a boss to a worker, I make bloody moves. Now she say she gon' do what or who? Let's find out and see. Cardi B, you know where I'm at, you know where I be. You in the club, just to party, I'm there, I get paid a fee. I be in and out them bands so much, I know they tired of me. Honestly, don't give a f*** about who in front of me. Drive two mixtapes in 6 months, we're breaking as hard as me. I don't bother with these f***ing. Don't let these bother me. They see pictures, they say ghosts. I'm who they tryna be. Look, I might just chill in some babe. I might just chill with your boo. I might just spill on your babe. My p- feel like a lake. He wanna swim with his face. I'm like, okay. I let him get what he want. He buy me Yves Saint Laurent. In the new wave, run and go back as a horse. I got the trunk in the front. I'm the hottest in the street. Know you probably heard of me. Got a bag and fix my teeth. Hope you know it ain't cheap. And I pay my mama bills. I ain't got no time to chill. Think these things be mad at me. They baby father wanna build. They love you can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the score, I can get them both. I don't wanna choose. And I'm quick cutting off, so don't get comfortable. Look, I don't dance now, I make money moves. Say I don't gotta dance, I make money move. If I see you now speak, that means I don't f*** with you. I'm a boss to a worker, I make bloody moves. If you a f***, you get popped. You a goofy, you a op. Don't you come around my way. You can't hang around my block. And I just check my account, turns out I'm rich, I'm rich, I'm rich. I put my hand above my hip, I bet you dipsy, dipsy, dip. I say, I get the money and go. This is high like a stove. My f*** good as gold. So that look fit her role. I just a rover in a rose. I just came up in a rave. I need to fill up the tank. No, I need to fill up the safe. I need to let all these no, they none of them, none of the same. I go to dinner and steak, only the real can relate. I used to live in the peace, now it's a crib with a gay. Rolly got charms, the life was a place. Had to let these know, just in case these forgot. I just wanna check the mail, another tip on all the shots. They low, you can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the score, I can get them both. I don't wanna choose, and I'm quick cutting off, so don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now and speak, that means I don't f*** with you. I'm a boss to a worker.
በቅርብ ጊዜ ነው ወደ ሙዚቃው ዓለም የተቀላቀለችው፣ ግን በዚህ አጭር ጊዜ ተደናቂነትን አትርፋለች። ካርዲ ቢ ይህ ያደመጥነው ቦዳክ ኢየሎ የተሰኘው ዜማ በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ የነበረ የራፕ ዜማ ነው። ቀጥለን በምናደምጠው ዜማም ካርዲ ቢን እናገኛታለን። የዜማው ርዕስ ገርልስ ላይክ ዩ የተሰኘ ሲሆን ድምጻዊ ማሩን ፋይፍ ነው። በካርዲ ቢ ታጅቦ ነው የሚጫወተው።
I was with you. You spent the weekend now it's all good, babe. But I thought would they let me close? Cause girls like you run around with guys like me till sundown. When I come through, I need a girl like you, yeah, yeah. Girls like you love fun and hear me do what I want. When I come through, I need a girl like you, yeah, yeah. Yeah, yeah, yeah. Yeah, yeah, yeah. I need a girl like you, yeah, yeah. Yeah, yeah, yeah. Yeah, yeah, yeah. I need a girl like you. I spent last night on the last flight to you. We took a whole day up trying to get way up. Ooh. We spent the daylight trying to make things right between us.
Maybe I'm barely alive. Maybe it's taking me for the last time, yeah. Maybe I know that I'm drunk. Maybe I know you're the one. Maybe I'm thinking it's better if you drive.
Not too long ago, I was dancing for dollars. No, it's really real if I let you be my mama. You don't want a girl like me, I'm too crazy. But every other girl you meet is too gay. I'm sure them other girls were nice enough. But you need someone to spice it up. So who you gonna call? Cardi, Cardi. Come and rev it up like a Harley, Harley. Why is the best food always forbidden? I'm coming to you now doing 20 over the limit. The red light, stop. I don't play when it comes to my heart. Let's get it though. I don't really want a white horse in a carriage. I'm thinking more of white horses than carriage. I need you right here cause every time you fall, I play with this kitty like you play with your guitar.
I'm like, oh my God.
ማሩን ፋይ በካርድ ቢ ታጅቦ Girls Like You የተሰኘውን ዜማውን ነበር ያደመጥነው። በመቀጠል ደግሞ እስቲ እንደ አውሮፓውያን አቆጣጠር ወደ 2005 ዓመተ ምህረት ልውሰዳችሁና ያን ሰሞን ዜማው እንደወጣ ለበርካታ ወራት የዓለም የሙዚቃ ሬዲዮ ጣቢያዎችን ተቆጣጥሮ ነበር የJames Blunt You Are Beautiful የተሰኘው ዜማው።
My life is brilliant.
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ FM 94.3 እንዲሁም በናይልሳት ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንገናኛለን። ሰላም ደህና ደሩ።